ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ የካቲት 26 2017 ዓ.ም ዝግጅታችን ጀመረ።
America's momentum is back. Our spirit.
የአሜሪካ ጊዜ ተመልሶ መጥቷል። መንፈሳችን ተመልሷል። በራስ መተማመናችን ተመልሶ መጥቷል። የአሜሪካዊ ተስፋ ከዚህ በፊት ከነበረው በበለጠ ጨምሯል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ምሽት የሁለቱ ምክር ቤቶች ጉባኤ ላይ ካሰሙት ንግግር የተቀነጨበ ነበር የሰማችሁት። በእለቱ አብይ ርዕስ ዘገባ አለን። እንዲሁም በቀጥታ ስርጭት ትላንት የነበረው ንግግር ሲከታተል የነበረ ዘጋቢያችን የሚያስደምጠን ይሆናል። ሌሎች ዘገባዎችንም ይዘንላችኋል። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። አጠገቤ ደግሞ ስመኝሽ የቆየ የምሽቱን የዓለም ዜናዎች ለማሰማት እዚህ ትገኛለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን በቀጥታ ስርጭት አት ቪኦኤ አምሃሪክ መከታተል ትችላላችሁ። ለ30 ደቂቃ የሚቆየውን የአማርኛ ቋንቋ ዝግጅታችንን ነው የያዝንላችሁ። አሁን ለዓለም ዜናዎቹ ሰዓቱን ለስመኝሽ የቆየ ለቃለሁ።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ከደቡብ ሱዳን ምክትል ፕሬዚዳንት ሪክ ማቻር ጋር ጥብቅ ግንኙነት ያለው የታጠቀ ቡድን በሰሜናዊ የሀገሪቱ ክፍል የሚገኝ የጦር ሰፈር መውረሩን ተከትሎ የመንግስቱ ወታደሮች ዛሬ በዋና ከተማዋ ጁባ የሚገኘውን የምክትል ፕሬዚዳንቱን መኖሪያ ቤት ከበዋል። በርካታ አጋሮቻቸውም በቁጥጥር ስር ውለዋል። ለማቻር ታማኝ የነበሩ የጦሩ ምክትል አዛዥ ጀነራል ጋብርኤል ዱፕላም በሰሜኑ ግዛት ከተከሰተው ግጭት ጋር በተያያዘ ትላንት ማክሰኞ በቁጥጥር ስር የዋሉ ሲሆን፣ በተመሳሳይ የማቻር አጋሩ የነዳጅ ዘይት ሚኒስትር ፑት ካንግ ቾል ከጠባቂዎቻቸውና ከቤተሰቦቻቸው ጋር ዛሬ ረቡዕ በቁጥጥር ስር ውለዋል። የታሰሩበት ምክንያት ግን እስካሁን አልተገለጸም። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2018 የተደረሰውን ስምምነት እስካሁን ሙሉ ለሙሉ ተግባራዊ ያላደረገች ሲሆን ባለፈው ዓመት ሊካሄድ የነበረው ምርጫም በገንዘብ እጦት ምክንያት ለሁለት ዓመት ተራዝሟል። ጀርመን ለሩዋንዳ የምትሰጠውን አዲስ የልማት እርዳታ ማቆሟንና ቃል የገባቻቸውን ድጋፎችም እየገመገመች መሆኑን ዛሬ ረቡዕ አስታውቃለች። ጀርመን እርምጃውን የወሰደችው ሩዋንዳ በጎረቤቷ ዲሞክራቲክ ሪፐብሊክ ኮንጎ በሚካሄደው ግጭት ውስጥ ላላት ሚና ምላሽ ለመስጠት ነው። ኮንጎ የተባበሩት መንግስታት ድርጅት ባለሙያዎችና የምዕራብ ሀያላን ሀገሮች ሩዋንዳን አማጺውን ቡድን ትደግፋለች በማለት ይከሷታል። ክሱን የምትቃወመው ሩዋንዳ በበኩሏ በኮንጎ የቱትሲ ተወላጆችን ለመጨፍጨፍና በሩዋንዳ ስጋት ለመፍጠር ከሚንቀሳቀሱ ሁቲ ታጣቂዎች ራሷን እየተከላከለች እንደሆነ ትገልጻለች። የሩዋንዳ የውጭ ጉዳይ ሚኒስትር የጀርመን ውሳኔ የተሳሳተና አሉታዊ ውጤት የሚያስከትል ነው ሲል ምላሽ ሰጥቷል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ በቀጠናው በተደጋጋሚ ለሚከሰቱ አለመረጋጋቶች ታሪካዊ ኃላፊነት የሚሸከሙ እንደ ጀርመን ያሉ ሀገራት ለአንድ ወገን ያደላ አስገዳጅ እርምጃ ከመተግበር የተሻለ ማወቅ ነበረባቸው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የአረብ መሪዎች የግብፅን 53 ቢሊዮን ዶላር የሚፈጅ ጋዛን መልሶ የመገንባት እቅድ ማክሰኞ ዕለት አጽድቀዋል። እቅዱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለግዛቱ ካወጡት እቅድ በተቃራኒ ፍልስጤማውያን ከአካባቢያቸው እንዳይፈናቀሉ ማድረግ የሚያስችል ነው። በግብፅ አስተናጋጅነት በተደረገው ስብሰባ ላይ የተባበሩት አረብ ኤምሬትስ ምክትል ፕሬዚዳንት፣ የካታር አሚር እና የሳውዲ አረቢያ የውጭ ጉዳይ ሚኒስትር ተገኝተዋል። በስብሰባው ወቅት ሲሲ ትራምፕ ጋዛን መልሶ ለመገንባት ላደረጉት ጥረት አመስግነው ግብፅ ያቀረበችው እቅድ ግዛቱን በጊዜያዊነት የሚመራ የአስተዳደር አካልንም ያካተተ መሆኑን አመልክተዋል። ዩናይትድ ስቴትስ በአሸባሪነት የፈረጀችው ሐማስ እቅዱን የተቀበለው ሲሆን እስራኤል ግን ነቀፌታ ሰንዝራለች። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫ የአረብ ሀገራት ጉባኤ ያጸደቀው እቅድ ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ያደረሰውን ጥቃት ተከትሎ ያለውን ተጨባጭ ሁኔታ ከግምት ውስጥ ያስገባ አይደለም ብሏል። በመጨረሻ ቻይና የአየር ንብረት ለውጥ ለመዋጋት የሚያስችሏትን ፕሮጀክቶች እንደምታዘጋጅ ዛሬ ረቡዕ አስታውቃለች። ፕሮጀክቶቹ እንደ አውሮፓውያን አቆጣጠር ከ2030 አስቀድማ የካርበን ዳይኦክሳይድ የጋዝ ልቀቷን መጠን በመገደብ በ2060 ደግሞ ከካርበን ልቀት ነጻ የሚያደርጋት መሆኑን አመልክታለች። ሙቀት አማቂ ጋዞችን በብዛት ወደ አየር በመልቀቅ ከዓለም ቀዳሚ የሆነችው ቻይና በባህር ዳርቻዎች ላይ አዳዲስ የንፋስ ኃይል ማመንጫዎችን እንደምታለማና በበረሃማ አካባቢዎች አዳዲስ የኃይል መሰረተ ልማቶችን እንደምትገነባ የሀገሪቱ የኢኮኖሚ እቅድ አውጪ ኮሚሽን ባወጣው ሪፖርት አስታውቋል። ሆኖም የሀገሪቱ የድንጋይ ከሰል ቁልፍ የኃይል ምንጭ ሆኖ እንደሚቀጥል ያመለከተው ሪፖርቱ የካርበን ልቀትን ለመቀነስ የሚረዱ ቴክኖሎጂዎችን እያቀደች ባለችበት ወቅትም በዚህ ዓመት የድንጋይ ከሰል ምርትና አቅርቦቷን ማሳደጓን እንደምትቀጥል ገልጿል። አድማጮችና ተመልካቾቻችን፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ ጽዮን ልመልሳችሁ።
ስምንሽ የቆየን አጠርላሉ የዓለም ዜናዎቹ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። አሁን ለዕለቱ ወደ ያዝነው አብይ የቀጥታ ስርጭት ዘገባችን እናልፋለን። ቀደም ሲል በመግቢያችን ላይ እንዳስተዋወቅናችሁ ትላንት ምሽት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሁለቱ ምክር ቤቶች በተካሄደ ጉባኤ ላይ ንግግር አድርገው ነበር። የምሽቱን ጉባኤ ሲከታተል የቆየው ዘጋቢያችን እንግዱ ወልዴ አሁን ዘገባ ሊያደርሰን በመስመራችን ላይ ይገኛል። እንግዱ እንደምናመሸ።
እንደምናመሸሽ ጽዮን።
እንግዲህ ትላንት ከተነሱት ዋና ዋና ጉዳዮች ልታጋራን ነው በመስመር ላይ የመጣኸው ና እስቲ በቀጥታ ወደዛው ልስወጥ። ምን ነበር የትላንቱ ንግግር ቁልፍና አንኳር ጉዳይ?
በጣም ጥሩ። እንግዲህ የትናንቱ ንግግር በተለምዶ ስቴት ኦፍ ዘ ዩኒየን የሚባለው አይደለም። ይሄ በቅርብ ታሪክ ውስጥ የተጀመረ ነው። ስቴት ኦፍ ዘ ዩኒየን በአሜሪካ ሕገ መንግስትም ፕሬዚደንቱ አልፎ አልፎ እየመጡ ለምክር ቤቱ ንግግር ገለጻ እንዲያደርጉ፣ የሀገሪቱ ሁኔታ እንዲያስረዱ ይጠይቃል ሕገ መንግስቱ። ይሄኛው ግን በቅርብ ጊዜ ይመስለኛል በሬገን ጊዜ የተጀመረ ነው። ትራምፕ በጣም ለረጅም ደቂቃዎች ነው ወይም አንድ ሰዓት ከአርባ ደቂቃ አካባቢ ነው ንግግር ያደረጉት። አንድ ፕሬዚዳንት ለምክር ቤቱ ረጅም ንግግር ሲያደርግ የትናንቱ የመጀመሪያው እንደሆነ በመነገር ላይ ነው። ይህ እንደቀደም እንደጠቀስኩት ከስቴት ኦፍ ዘ ዩኒየን የተለየ ነው። ይህ ንግግር በተለየ ሁኔታ የሚታይ ነው። በምሽቱ ንግግር ትራምፕ ንግግር በሚያሰሙበት ወቅት ዲሞክራቶች ተቃውሞ ሲያሰሙ አምሽተዋል። በተለይም የቴክሳሱ የተወካዮች ምክር ቤት አባል አል ግሪን በተደጋጋሚ ድምጻቸውን በማሰማታቸው የምክር ቤቱ አፈ ጉባኤ ተደጋጋሚ ማስጠንቀቂያ ሰጥተው በኋላም የምክር ቤቱን ስነስርዓት ህግ በመጥቀስ ከምክር ቤቱ በጸጥታ ኃይሎች እንዲወጡ አድርገዋል። ሌሎችም የዲሞክራቲክ አባላት በምልክት በማሳየትና በድምጽ ሲቃወሙ ነው ያመሹት። የአሜሪካ ፕሬዝዳንቶች በተለምዶ በምክር ቤቱ ንግግር ሲያደርጉ ፕሬዝዳንቱ ከየትኛውም ወገን ይሁን ድጋፍ ያደርጋሉ። የተቃዋሚ ፓርቲ አባላት ድጋፍ ያደርጋሉ በሚስማሙባቸው ጉዳዮች ላይ። ትናንት ምሽት ግን የሆነው ይሄ አይደለም። ሙሉ ለሙሉ በሚባል ደረጃ በተቃውሞ ያለቀበትና በተለይም በስተመጨረሻ ትረምፕ ንግግራቸውን በሚጨርሱበት ወቅት አንድም የዲሞክራቲክ አባል በቤቱ ነበር ለማለት ያስቸግራል። እና በአጠቃላይ
እንግዱ ወደ ማጠቃለያው ሄድክ። በስብሰባው ላይ የተነሱት በንግግራቸው ትራምፕ በንግግራቸው ላይ ያነሷቸውን ጉዳዮች ንገረን። ምን ዳሰሱ?
ወደ ጉዳዮቹ በጣም ጥሩ መጣሉ። ዋናው ወይም በቅድሚያ ያነሱት የድንበር ጥበቃውን የተመለከተ ነው። ትራምፕ አስቸኳይ ጊዜ በማወጅ የአገሪቱን ሰራዊትና የድንበር ጦሩን በመጠቀም ድንበሩን እንደዘጉና በከፍተኛ ደረጃ ወደ ሀገር ውስጥ የሚገቡትን ፍልሰተኞች እርሳቸው ወረራ ብለው ነው የሚጠቅሱት። በሀገራቸው ላይ የተደረገ ወረራ እንደሆነ ነው የሚናገሩት። ያንን በከፍተኛ ደረጃ ማስቆማቸውን አስተውቀዋል። ሌላው ያነሱት ጉዳይ እና በቅርቡ ደግሞ ከፍተኛ ትኩረትን በማግኘት ያለው የመንግስት ሰራተኞችን እና የመንግስት መስሪያ ቤቶችን ለመቀነስ የተነሱበት ስራ ነው። ትራምፕ ይህንን ጉዳይ በተመለከተ በምርጫ ዘመቻቸው ወቅትም ሲያነሱት ነበር። ይህንን ስራም እንዲያግዟቸው ባለሀብቱን ኢላን ማስክ ለስራው መድበዋል። ኢላን መስክም በምሽቱ ተገኝተው ነበር ከፕሬዚደንቱም ሆነ ከሪፐብሊካን ፓርቲው አባላት ከፍተኛ ምስጋና ቀርቦላቸዋል። በኢላን መስክ የሚመራው ዶጅ የተባለው ቡድን በሺ የሚቆጠሩ ሰራተኞችን ከመንግስት መስሪያ ቤቶች እያባረረ ይገኛል። የማባረሩን ለማስቆምም የሚካሄደው የህግ ሙግት በመቀጠል ላይ ይገኛል። ትራምፕ በንግግራቸው ማንኛውም ፖሊሲያቸውን የሚቃወም ማንኛውንም የመንግስት ሰራተኛ እንደሚያባረሩ ተናግረዋል በምሽቱ። ሌላው የተነሳው ጉዳይ የታሪፍ ጉዳይ ነው። ትራምፕ አስተዳደራቸው ከአሜሪካ ጋር ንግድ ልውውጥ የሚያደርጉ ማንኛውም ሀገራት ላይ ታሪፍ መጣሉ ተገቢ እንደሆነ ተሟግተዋል። አሜሪካ ግን ሌሎቹ ሀገራት በአሜሪካ ላይ ታሪፍ ከፍተኛ ታሪፍ ሲጭኑ አሜሪካ በቂ ታሪፍ እንደማስጭን ያ ግን አሁን እንደሚቆም ተናግረዋል። ሀገራቱ በተለይም ሜክሲኮ
እንግዲህ እንደምታውቀው የተያዘው ሰዓታችን በጣም አጭር ነው እና ዘርዘር ያለ ዘገባዎችን ይዘን ተመልሰን እንመጣበታለን። እንደው ከዛ በፊት እንደ ማጠቃለያ ማጠር አድርገህ ለምሳሌ ሰሞኑን ከዩክሬን ጋር በተያያዘ የዋና መነጋገሪያ ሆኖ ሰንብቶ ነበር። እሱን በተመለከተ ያነሱት ነገር አለ ወይ? በሱ ብናጠቃልል።
በጣም ጥሩ። ዩክሬንን በተመለከተ ጦርነቱን ለማስቆም እየሰሩ እንደሆነ ተናግረዋል። ይህን ደግሞ የተናገሩት ትናንትና ከትናንት በስቲያ ሰኞ ምሽት ማንኛውም ወታደራዊ ድጋፍ ለዩክሬን መስጠቱ እንደሚቆም ባስታወቁ ማግስት ነው። ባለፈው አርብ ደግሞ ባለፈው ሳምንት በዋይት ሀውስ የተፈጠረውን ኃይለ ቃልና ዘለፋ ከዩክሬኑ ፕሬዚደንት ዜሌንስኪ ጋር የተፈጠረውን ሁላችንም የምናስታውሰውን ነው። እብደቱን ማቆም አለብን፣ ግድያውን ማቆም አለብን፣ ትርጉም የሌለውን ጦርነት ማቆም አለብን ነው ያሉት። በስተ መጨረሻ ግን አዲስ የተጠቀሱት ነገር ቢኖር ትራምፕ ትናንትና ንግግራቸው ከማድረጋቸው በፊት ከዜሌንስኪ ደብዳቤ እንደተቀበሉ፣ ያም ደብዳቤ በተቻለ ፍጥነት ወደ ድርድር ጠረጴዛ ለመምጣት ዜሌንስኪ ዝግጁ መሆናቸውን መግለጻቸውን፣ ለዚህም ትራምፕ እንደሚያመሰግኑ ነው የተናገሩት።
እንግዲህ ከዛ በኋላ ከፕሬዚዳንት ትራምፕ ንግግር በኋላ የዲሞክራቶች የዲሞክራሲ ሴናተር ምን ላይ ሰጥተዋል፣ እሱን በተመለከተ ደግሞ በቦታው የነበረች ዘጋቢ ያለችን እና በምስል የተደገፈ ዘገባ ይዘን እንመለሳለን። ለአሁኑ ግን አንተን ላመስግን፣ በጣም እናመሰግናለን። እንግዲህ በነገ ምሽት ደግሞ እንዱ ዘርዘር ያለ ሌለ ተጨማሪ መረጃ ይዘን እንመጣለን። የተከበራችሁ አድማጮች፣ አሁን ከዘጋቢያችን እንግዱ ጋር እንዳነሳሁትና እንዳስተዋወቅኩት በቀጥታ የምናልፈው ከዚሁ ጉዳይ ጋር በተያያዘ የተጠናቀረውን ዘገባ ነው። ዘጋቢያችን ፓትሲ ውዳ አስኳራ በስፍራው ነበረች። በምስል የተቀናበረና ምን እንደሚመስል ከሁለቱ የፕሬዚዳንት ዶናልድ ትራምፕ ንግግርም የዴሞክራቶች ምላሽ ምን ይመስል እንደነበረ የሚያትት ዘገባ ይዛለች። አሉላ ከበደ ወደ አማርኛ መልሶታል።
ፕሬዚዳንት ዶናልድ ትራምፕ ትላንት ማክሰኞ ያሰሙት ንግግር ሁለተኛው የሥልጣን ዘመናቸው ከጀመረበት ካለፈው ጥር 12 ወዲህ ለምክር ቤቶቹ ጣምራ ጉባኤ ያደረጉት የመጀመሪያው ንግግራቸው ነው።
የአሜሪካ ጊዜ ተመልሶ መጥቷል። መንፈሳችን ተመልሷል። በራስ መተማመናችን ተመልሶ መጥቷል። የአሜሪካዊ ተስፋ ከዚህ በፊት ከነበረው በበለጠ ጨምሯል።
ሆኖም ንግግራቸውን ጀምረው ለአምስት ደቂቃዎች ያህል እንደተሰሙ ነው የቴክሳሱ ዲሞክራት የምክር ቤት አባል አልግሪን የሜዲኬድን በጀት የመቅረጥ ስልጣን የለወትም ሲሉ ዝቅተኛ ገቢ ላላቸው ሰዎች የሕክምና አገልግሎት ማግኘት የሚያስችለውን የመንግስት እርዳታ ፕሮግራም አስመልክተው ጮክ ብለው ትራምፕን የተናገሩት። ግሪን ታጅበው ከአዳራሹ እንዲወጡ ተደረገ። ትራምፕም ንግግራቸውን ቀጠሉ። ትራምፕ በንግግራቸው በትላንትና ዕለት ተፈጻሚ መሆን የጀመረውን በቻይናና በዩናይትድ ስቴትስ ጎረቤቶች ሜክሲኮና ካናዳ ላይ ከፍተኛ መጠን ያለው ቀረጥ የጣሉበትን እርምጃ በማወደስም አውስተዋል። እርምጃውን ተከትሎም ዋና ዋና የአሜሪካ የንግድ ሸሪክ የሆኑት ሶስቱ አገሮች የአጻፋ እርምጃ የሚወስዱ መሆናቸውን ይፋ ማድረጋቸው አዲስ የንግድ ጦርነት ውስጥ ሊገባ ነው የሚል ስጋት በማሳደሩ የአክሲዮን ገበያዎች በእጅጉ አሽቆልቁለው ታይተዋል።
ትንሽ ችግር ሊኖር ይችላል፣ ግን ምንም አንሆንም፣ ብዙም አይደለም።
ዩናይትድ ስቴትስ ለዩክሬን በምትሰጠው እርዳታ ልዋጭ የዩክሬንን ውድ የከርሰ ምድር ማዕድናት መውሰድ በምትችልበት ፍቃድ ዙሪያ ለመነጋገር ባለፈው ሳምንት መገባደጃ በዋይት ሃውስ ከፕሬዚዳንት ቮሎዲሚር ዜለንስኪ ጋር ባካሄዱት ስነ ስርዓት ወቅት የተፈጠረውን ሁኔታ ተከትሎ ትራምፕ በያዝነው ሳምንት መጀመሪያ ላይ ለዩክሬን ይሰጥ የነበረው ወታደራዊ እርዳታ ለጊዜው እንዲቋረጥ ማድረጋቸውን አስታውቀዋል። ይህም ትራምፕ ዩክሬን ከሩሲያ ጋር የገባቸውን ጦርነት ለማስቆም የቀረበላትን የስምምነት እቅድ ትቀበል ዘንድ ግፊት ለማድረግ የያዙት ጥረት አካል ነው ተብሏል።
Simultaneously, we've had serious discussions with Russia.
በተመሳሳይ ወቅት ከሩሲያ ጋር ከምር ተወያይተናል። እናም ለሰላም ዝግጁ እንደሆኑ ጠንከር ያለ ፍንጭ ሰጥተውናል።
የፕሬዝዳንቱ ንግግር ተከትሎም የዲሞክራት ፓርቲያቸውን ምላሽ ሰጥቶት የሚሽጋን ክፍለ ግዛቷ እንደራሴ ሴናተር ኤሊሳ ስላኪን ትራምፕ ከዘለንስኪ ጋር ያደረጉትን ጠንካራ የቃላት ልውውጥ የታየበት ንግግር በማንሳት ይህን ብለዋል።
And that scene in the Oval Office wasn't just a bad episode of reality TV. It summed up Trump's whole approach to the world.
ኦቫል ኦፊስ ውስጥ የታየው የማይረባ የቴሌቪዥን መዝናኛ ሪያሊቲ ቲቪ ዝግጅት የሚመስል ነገር ብቻ አልነበረም። ትራምፕ ስለ ዓለም ጉዳዮች ያላቸውን አመለካከት በደንብ ጥቅልል አድርጎ አሳይቷል። እንደ ቭላድሚር ፑቲን ካሉ አምባገነኖች ጋር በመሞዳሞድ ካናዳውያንን በመሳሰሉ ወዳጆቻችን ላይ ደግሞ እጅግ አግባብ ያልሆነ አድራጎት በመፈጸም ያምናሉ። አሜሪካን መምራትን እንደማናቸውም የንብረት ግዢና ሽያጭ አቅልለው ነው የሚመለከቱት።
በስነ ስርዓቱ የታደሙ ሌሎች ዴሞክራት የምክር ቤቶቹ አባላትም ትራምፕ ንግግራቸውን ያሰሙ በነበረበት ወቅት ተቃውሟቸውን ያንጸባርቁባቸውን ድርጊቶች አሳይተዋል። በሴቶችና ቤተሰቦች ህይወት ላይ አሉታዊ ተጽዕኖ ያሳድራሉ ያሏቸውን የትራምፕ ፖሊሲዎችን አግልተው ለማሳየት በመሻት ሮዝ ቀለም ያላቸው አልባሳት በመልበስና የቴክኖሎጂው ቢሊዮነር ኤላን መስክ መንግስት የገባቸውን ኮንትራቶች በመሰረዝና በአስር ሺዎች የሚቆጠሩ የፌዴራል መንግስት ሰራተኞችን ከስራ እንዲሰናበቱ በማድረግ የፌዴራል መስሪያ ቤቶችን አቅምና ተጽዕኖ ለማሳነስ የወሰዷቸውን እርምጃዎች የሚያመለክቱ መስክ ስርቆት ይፈጽማሉ የሚሉትን ጨምሮ የተለያዩ የተቃውሞ ምልክቶች የሰፈሩባቸው ሰሌዳዎችን ከፍ አድርገው ሲያሳዩ ተስተውለዋል።
And Musk is stealing your money. And any federal bureaucrat who resists this change will be removed from office.
እየሰራን ያለነውን ብልሹ ስርዓት የማጽዳት ስራ የተቃወመ ማንኛውም ቢሮክራት ወዲያውኑ ከስልጣን ይወገዳል።
በዲሞክራቶች በኩል ለተሰጠው ምላሽ አሁንም ሴናተር ስላኪን
You want to cut waste? I'll help you do it. But change doesn't need to be chaotic or make us less safe. The mindless firing of people
بكنتن مقنس كهونه يميفلغوت انيم بسو رداچوالو. نغر گن لوط بتترمامسه منگر ويم دگمو دهننتاچنن يباسه ادگا لاي بميتل منگر مهون يلبتم. انديحو ينيوكليير مساريوچاچن طبق علا يتسمارو سراتنيوچن አውሮፕላኖቻችን እንዳይከሰከሱ የሚጠብቁ ሰራተኞችን የካንሰር በሽታ ፈውስ የሚሆን መድኃኒት ፍለጋ ላይ ያሉ ተመራማሪዎችን ብድግ ብሎ ከስራ ማባረር ምን ይባላል? ደግሞም ከሁለት ቀን በኋላ መልሶ ለመቅጠር። አሜሪካ ውስጥ አንድ የኩባንያ የስራ አስፈጻሚ ይሄን ቢያደርግ ባንዴ ነው የሚባረረው።
ትራምፕ በህገወጥ መንገድ የዩናይትድ ስቴትስ እንደባይ ድንበር አቋርጦ የሚገቡ ስደተኞች ቁጥር ለመቀነሱ ምክንያቱ እርሳቸው መሆናቸውንም ጠቁመዋል።
ሚዲያውና በዲሞክራቲክ ፓርቲ ውስጥ ያሉ ወዳጆቻችን ድንበሩን ለመጠበቅ አዲስ ህግ እንደሚያስፈልገን ደጋግመው ይናገሩ ነበር። ነገር ግን በርግጥ የሚያስፈልገን አዲስ ፕሬዝዳንት ብቻ ነበር።
was a new president ጾታቸውን የቀየሩ አትሌቶች በሴቶች የስፖርት ውድድሮች የሚሳተፉበት ሁኔታ የምትቃወመውን አትሌትና በህገወጥ መንገድ ወደ ዩናይት ስቴትስ በገባ ግለሰብ እጅ የተገደለችውን አሜሪካዊት ቤተሰብ አባላት ጨምሮ በዚህን መሰሉ ስነስርዓቶች እንደሚሆነው ሁሉ በሕይወታቸው የገጠሟቸው ሁኔታዎችና የሚያደርጓቸው እንቅስቃሴዎች የባለቤታቸውን አጀንዳ ጉልቶ እንዲያሳዩ የተጋበዙ እንግዶች ከቀዳማዊት እመቤት ሜላኒያ ትራምፕ ጎን በተቀመጡበት ተዋውቀዋል። የፓናማ ካናልን መልሶ ለመውሰድና ግሪንላንድን ለመቆጣጠር ያላቸውን ፍላጎት ደጋግሞ የገለጹት ትራምፕ ፍልስጤማውያንን ከጋዛ ወደ ሌሎች አካባቢዎች እንዲዛወሩ ለማድረግ ካሁን ቀደም ያንጸባረቁትን ሐሳብ ግን በትላንቱ ንግግራቸው አላነሱም። ለአንድ ሰዓት ከ40 ደቂቃ የዘለቀ ንግግር በማሰማትም ትራምፕ በዩናይትድ ስቴትስ ምክር ቤት እስከ ዛሬ ከታዩት ሁሉ ረዥሙን ፕሬዚዳንታዊ ንግግር አድርገዋል።
የተከበራችሁ አድማጮች፣ እንግዲህ ዛሬ ዘገባዎቻችን እዚህ አሜሪካ ወይም የዩናይትድ ስቴትስ ቁልፍ ጉዳዮችን የሚዳስሱ ይሆናሉ። አሁንም ከዩናይትድ ስቴትስ ጋር የተያያዘ ጉዳይ ወደሚያጠነጥን ዘገባ ነው የምናልፈው። አሜሪካ ወታደራዊ እርዳታዋን በማቋረጧ አውሮፓ ዩክሬንን ለማስታጠቅ ትችል ይሆን ይላል ተከታዩ ዘገባችን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለዩክሬን የሚሰጠው ወታደራዊ ድጋፍ እንዲቋረጥ ሰኞ ዕለት ትዕዛዝ አስተላልፈዋል። ይህም ሁሉም ወገኖች ወደ ሰላም ንግግር እንዲገቡ ለማስገደድ የታለመ እርምጃ መሆኑን አስተዳደራቸው አስታውቋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከለንደን በላከው ዘገባ የአውሮፓ መሪዎች በበኩላቸው ለዩክሬን መሳሪያ መላክ መቀጠሉ እጅግ አስፈላጊ መሆኑን ገልጸዋል። ዩክሬን እስከ መቼ ውጊያውን መቀጠል እንደምትችል ግን እርግጠኞች አይደሉም ይሏል። እንግዲህ ወልዴ ወደ አማርኛ መልሶታል።
ሰኞ ምሽት አሜሪካ ለዩክሬን መሳሪያ ማቀበሉን እንደምታቋርጥ ባስታወቀችበት ወቅት የሩሲያ ድሮኖች በዩክሬን ከተሞች ላይ ሲዘንቡ አምሽተዋል። የዋሽንግተን ውሳኔ የሚያስከትለው ውጤት አደገኛ እንደሆነ የዩክሬን የሕግ አውጪ ምክር ቤት አባላት ያስታውቃሉ። ኦሌክሲ ጎንቸሬኮ የዩክሬን ፓርላማ አባል ናቸው።
ይህ ማለት በሺዎች የሚቆጠሩ ሰዎች ይሞታሉ።
በዶኔትስክ በስተምዕራብ በምትገኘው ፓክሮቭስክ ከተማ ጦርነቱ ተፋፍሞ ቀጥሏል። በርፍ የዩክሬን 14ኛ ብርጌድ የጥር ኮድ ነው። አዛዡ ይህን ይላሉ።
የጣሊያን ከባድ መሳሪያ መተኮሻ ሀዊት ዘር ተኩሰናል፣ ግን ከአሜሪካ በርካታ ተተኳሾችን አግኝተናል። የኔቶ ደረጃ ያለው ተተኳሽ ነው። ይህም በአውሮፓም ሆነ በአሜሪካ ጥቅም ላይ የሚውል ነው። አውሮፓ ይህን መስጠቱን ትቀጥል ይሆን? ትቀጥላለች ብዬ ተስፋ አደርጋለሁ።
አውሮፓ ከአሜሪካ በጎደለው መሳሪያ ምትክ ማሟላት ትችል ይሆን? ማርክ ጋሊዮቲ ማያክ ከተሰኘው የደህንነት ተቋም።
ዩክሬናውያን የሚጠቀሙበት በርካታ የመሳሪያ አይነቶች አሉ። ከፓትሪየት ሚሳይል እስከ የአብርሃም ታንክ መለዋወጫዎችና ብራድሊ ወታደራዊ ማጓጓዣዎች። አውሮፓውያን ይህን ማግኘት የሚችሉበት ብቸኛ መንገድ ከመሳሪያ ገበያ በመሸመት ነው። ይህ ደግሞ ጊዜ ይወስዳል።
ዩክሬንም የራሷን መሳሪያዎች ማምረቷን አጠናክራ ቀጥላለች። ማልከም ቻልመርስ ከሮያል ዩናይትድ ሰርቪስ ተቋም።
ዩክሬን የምትጠቀምባቸው መሳሪያዎች ግማሽ የሚሆኑት በራሷ ኢንዱስትሪ የተመረቱ ናቸው። የተቀረው ግማሹ ከአሜሪካና አውሮፓን ጨምሮ ከሌሎች ሀገራት የሚገኙ ናቸው።
አሜሪካ ሌሎችን ወሳኝ ድጋፎች ታደርጋለች። ይህም ከምዕራቡ ዓለም የሚሰጠውን መሳሪያ ማጓጓዝን ይጨምራል። በድጋሚ ማልከም ቻልመርስ።
አሜሪካ መረጃና የስለላ ውጤቶችን ለዩክሬን ኃይሎች ትሰጣለች።
የመሳሪያ ድጋፍ መቋረጡ ለመፍትሄው አስተዋጽኦ ለማድረግ እንደሆነ የትረምፕ አስተዳደር ያስታውቃል። ምክትል ፕሬዚደንት ጄዲ ቫንስ
አውሮፓም ሆነ አሜሪካ ወይም ዩክሬን ይህን ጦርነት ዝም ብሎ መቀጠል አይችሉም። ሁሉም ወገኖች በጠረጴዛ ዙሪያ መሰባሰባቸው አስፈላጊ ነው።
የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እሁድ ዕለት እንዳስታወቁት ፈቃደኛ የሆኑ አገራት ለዩክሬን ድጋፋቸውን መስጠት ይቀጥላሉ። ማርክ ጋሊዮቲ ከማያክ ተቋም።
በርካታ የአውሮፓ መሪዎች በማህበራዊ ሚዲያ ከኪቭ ጎን እንደሆኑ ይገልጻሉ። በግል ሲናገሩ ጥርጣሬ አላቸው ብለው ጄዲ ቫንስ የሚናገሩት ትክክል አይደለም።
የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ ማክሰኞ በኤክስ ማህበራዊ መድረክ ላይ እንዳስታወቁት ዩክሬን ለሰላም ቁርጠኛ ነች። በሩሲያ ድብደባ ስቃይ ውስጥ ላሉት ዩክሬናውያን አሜሪካ ድጋፏን ማቋረጧ ተጨማሪ ጉዳት ነው። ቪክቶሪያ እና ኢሊያ የኪቭ ነዋሪዎች ናቸው።
ትራምፕ ሐሳባቸውን ይቀይራሉ ብዬ ተስፋ አረጋለሁ። ወረራ የተፈጸመበት ወገን ጥፋተኛ ሊሆን አይችልም። ወረራ ተፈጽሞበትም እንደገና ተቀጭ ሊሆን አይችልም።
ምናልባት አውሮፓ ትደግፈን ይሆናል። አሁን ያለው ተስፋ በአውሮፓ ላይ ብቻ ነው፣ ሌላ የለንም።
አሜሪካ ለዩክሬን የምትሰጠውን ወታደራዊ ድጋፍ ማቋረጧን ሩሲያ በመልካም ተቀብላለች። ሁኔታውን በሰላማዊ መንገድ ለመቋጨት ሊረዳ ይችላል በሚል ሄንሪ ሪጅዌል ከለንደን ላከው ዘገባ። እንግዶል ነኝ፣ ዋሽንግተን ዲሲ።
በተከታዩ ዘገባችን ደግሞ ወደ አፍሪካ ነው የምናልፈው። ግን ደግሞ ከዩናይትድ ስቴትስ ጉዳይ አንወጣም። የለጋሾች ድጋፍ በመቀነሱ መንግስታዊ ያልሆኑ ድርጅቶች አዲስ የእርዳታ ምንጭ እየፈለጉ ነው። የተባበሩት መንግስታት ድርጅት በግጭት ወቅት የሚፈጸሙ ጾታዊ ጥቃቶች ጉዳይ ልዩ ተወካይ በዓለም አቀፍ ደረጃ ወታደራዊ ወጪ እያደገ ሲሄድ ግጭት ይጨምራል ይላሉ። ይህንም በተመለከተ ሳውዲ አረቢያ ላይ የለጋሽ ድርጅቶች ወይም ደግሞ ከዛ ጋር የተያያዘ የሚሰሩ ድርጅቶች ተሰባስበው ነበር። ኮሎምበስ ማቡንጋ ተገኝቶ ነበረ። ደረጀ ደስታ ዘገባውን ወደ አማርኛ መልሶታል።
በተባበሩት መንግስታት ድርጅት በግጭት ውስጥ የሚፈጸሙ የጾታዊ ጥቃቶች ጉዳይ ልዩ ተወካይ ፕራሚላ ፓተን በሪያድ በተካሄደው ዓለም አቀፍ የሰብአዊ እርዳታ መድረክ ላይ ለቪኦኤ ሲናገሩ ዓለም አቀፋዊ ግጭቶች በሴቶችና ህጻናት ላይ የሚያደርሱት ጉዳት እንደሚያሳስባቸው ገልጸዋል።
ስለዚህ እያየን ያለነው በግጭቶች ወቅት ጾታዊ ጥቃት በብዛት እንደሚፈጸም ነው። በዚህ ደግሞ ሰላማዊ ዜጎች በሙሉ በጣም ይጎዳሉ። በይበልጥ የሚጎዱት ግን ሴቶችና ልጃገረዶች ናቸው። በመካከል ላይ የበለጠ መስራት አለብን። መገለልን፣ ድህነትን፣ የጾታ እኩልነት መዛባትን ዋና መንስኤ ለመፍታት መስራት አለብን። በእርግጥ ምላሽ መስጠት ይኖርብናል። መከላከል ላይ ግን የበለጠ መስራት ያለብን ይመስለኛል።
በተባበሩት መንግስታት ስር ያሉና በሳውዲ አረቢያ በተዘጋጀው መድረክ ላይ የተሳተፉ ብዙ የሰብአዊ ቡድኖች ነባሮቹ የምዕራባውያን ለጋሾች የገንዘብ ድጋፋቸውን ቀንሰዋል ወይም አቁመዋል ብለዋል። ምንም እንኳ በፍርድ ቤቶች በኩል ህጋዊ ተግዳሮቶች ቢያጋጥሙትም የትራምፕ አስተዳደር በብዙ 10 ቢሊዮን ዶላር የሚቆጠር የውጭ እርዳታን ለማቋረጥ ተንቀሳቅሷል። ይህ በእንዲህ እንዳለ ዩኒሴፍ ወይም የተባበሩት መንግስታት የህፃናት እርዳታ ድርጅት አቅርቦት ክፍል ዳይሬክተር ሌላ ፓካላ ተቋማቸው ከ100 ሚሊዮን በላይ ተጋላጭ ህፃናትና ቤተሰቦቻቸውን ለመርዳት 9.9 ቢሊዮን ዶላር እየፈለገ ነው ብለዋል።
በዚህ ዓመት በሰብአዊነት ዙሪያ የሚያስፈልገውን ሁሉ ስንመለከት በአመጋገብ ይሁን በውሃ፣ በንጽህና አጠባበቅ ይሁን በጤና ተደራሽነትና ህጻናት ክትባት እንዳያጡ ለማድረግ ተጨማሪ ፍላጎቶች መኖራቸውን እንመለከታለን።
ፓካላ ያለው አቅም ከፍላጎቶች ጋር እየተራመደ እንዳልሆነም አክለዋል።
በዓለም ዙሪያ በከባድ አጣዳፊ ምግብ እጦት የሚሰቃዩ ህጻናት ቁጥር እየጨመረ ነው። በግጭቶች ዞኖችና ያልተረጋጉ ሁኔታዎች ወይም በደቡባዊ አፍሪካ እንዳየነው በማያቋርጥ ድርቅ፣ ጎርፍና ከባድ አውሎ ነፋስ በመሳሰሉ የተፈጥሮ አደጋዎች በሚሰጥ የመጀመሪያው አጣዳፊ ምላሽ እጥረት ህጻናትና ቤተሰቦች እየተጎዱ ነው። ስለዚህ ያለው ፍላጎት ምላሽ ከመስጠት አቅም በላይ ነው።
SOS ኢንተርናሽናል የህፃናት መንደር የተባለው ለትርፍ ያልተቋቋመው ድርጅት ፕሬዝደንት ደረጀ ወርዶፋ የአየር ንብረት ለውጥ ለአጠቃላዩ ሰብአዊ ቀውስ አስተዋጽኦ እያደረገ ነው ይላሉ።
The situation is worsening and particularly in eastern and southern Africa there are more people who are affected by humanitarian crisis than any time before.
ሁኔታው በተለይም በመስራቅና በደቡባዊ አፍሪካ እየተባባሰ ነው። ከየትኛውም ጊዜ በበለጠ በሰብአዊ ቀውስ የተጎዱ ብዙ ሰዎች አሉ። ለነዚህ የተጎዱ ማህበረሰቦች አገልግሎቶችንና ቁሳቁሶችን ለማድረስ የሚያስፈልገው የገንዘብ መጠን በጣም ከፍተኛ ነው። የዓለም አቀፍ የሰብአዊ ድጋፍ ወደዚህ ደረጃና የፍላጎት መጠን እየመጣ አይደለም።
አንዳንድ ቡድኖች የገንዘብ ድጋፍ ለማግኘት ፊታቸውን ወደ ሳውዲው የንጉስ ሳልማን የሰብአዊና የአስቸኳይ እርዳታ ማዕከል KS Relief ወደ መሳሰለው ድርጅት እያዞሩ ነው። የዚህ ድርጅት ወይም KS Relief የአጋርነትና የዓለም አቀፍ ግንኙነት ዳይሬክተር ሃና ኦማር
የተከበራችሁ አድማጮች እንግዲህ ለምሽቱ የተያዘው ሰዓት እዚህ ላይ ተጠናቀቀ። በነገ ምሽት ተጨማሪ ዘገባዎችን ይዘን እንመለሳለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራለች። በመላው ባልደረቦቻችን ስም እንሰናበታችኋለን። ሰላም፣ በደህና ደሩ።